ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ሰኔ 5 2016 ዓ.ም ስርጭታችን ጀመረ። በቻግኒ ከተማ ግጭት 5 ሰዎች መገደላቸው ስለመነገሩ፣ በጦርነት ሥራ ካቆሙ የትግራይ ክልል ኢንዱስትሪዎች ጥቂቱ ብቻ ወደ ሥራ ተመልሰዋል ስለመባሉና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች በምሽቱ ስርጭታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል፣ እንደምን ዋላችኋል? ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምትቆየው ደግሞ ብርሃን ኃይሉ ናት። ዋና አዘጋጃችን ጽዮን ግርማ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎች እናገራችሁ። እንግዶ ወልዴ ይጠብቃችኋል።
በድጋሚ እንደምናመሻችሁ ክብራትና ክብራን። ዓለም አቀፉ የወንጀል ችሎት በዳርፉር የጦር ወንጀል ተፈጽሟል መባሉን እየመረመረ ነው። በኩዌት የእሳት አደጋ ቢያንስ 49 የውጭ ሠራተኞች ሞቱ ተባለ። በትጥቅ ግጭት ወቅት በሕፃናት ላይ የሚደርሰው ጥቃት እየጨመረ ነው። እንዲሁም ለልምምድ የተላኩ የሩሲያ መርከቦች ኩባ ደርሰዋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ዓለም አቀፉ የወንጀል ችሎት በዳርፉር የጦር ወንጀል ተፈጽሟል መባሉን እየመረመረ ነው። በሱዳን የዳርፉር መዲና በሆነችው አልፋሺር የጦር ወንጀል እንዲሁም በሰብአዊነት ላይ ወንጀል ተፈጽሟል የሚሉ ክሶችን በመመርመር ላይ መሆኑን ዓለም አቀፉ የወንጀል ችሎት አስታውቋል። አልፋሺር በሱዳን ሰራዊትና በፈጥኖ ደራሽ ኃይሉ መካከል ሰሞኑን ከፍተኛ ውጊያ እየተካሄደባት ይገኛል። የችሎቱ ዋና አቃቤ ሕግ የሆኑት ካሪም ካን የድምፅና የምስልን ጨምሮ ማንኛውም ማስረጃ ያላቸው ሰዎች ለቢሮአቸው እንዲልኩ ጠይቀዋል። እስካሁን ለቢሮአቸው የደረሱ ማስረጃዎች የአገር ውስጥ ተፈናቃዮችን ጨምሮ በሲቪል ሕዝቦች ላይ ተደጋጋሚና እየቀጠሉ ያሉ ጥቃቶች መፈጸማቸውን የሚከሱ እንደሆኑ ዋና አቃቤ ሕጉ አስታውቀዋል። አስገድዶ መድፈርን ጨምሮ የተስፋፋ የጾታ ጥቃት መድረሱንም የተላኩት ማስረጃዎች እንደሚያሳዩ ጠቁመዋል። ሲቪሎች በሚኖሩባቸው አካባቢዎች በከባድ መሳሪያ እየተደበደቡ መሆኑን እንዲሁም በሆስፒታሎችም ሆኑ በሌሎች ተቋማት ላይ ዘረፋዎች መፈጸማቸውን ያሳያሉ ብለዋል። አልፋሺር 1.8 ሚሊዮን ነዋሪዎችና ተፈናቃዮች እንደሚገኙባት ሲታወቅ 130 ሺህ የሚሆኑ መኖሪያቸውን ጥለው ሸሽተዋል። የፈጥኖ ደራሽ ኃይሉ በከተማዋ በሚገኝ ብቸኛው ሆስፒታል ላይ ባለፈው እሁድ ጥቃት መፈጸሙን ድንበር የለሽ የሐኪሞች ቡድን አስታውቋል። በኩዌት በደረሰ የእሳት አደጋ ቢያንስ 49 የውጭ ሰራተኞች ሞቱ። በኩዌት የውጭ ሀገራት ሰራተኞች በሚኖሩበት ሕንፃ ላይ ዛሬ ረቡዕ ማለዳ በደረሰ የእሳት አደጋ ቢያንስ 49 ሰዎች መሞታቸው ታውቋል። የአደጋው መንስኤ ምናልባትም የሕንፃ ደንብ በመጣሱ ሳይሆን እንደማይቀር ባለሥልጣናት ተናግረዋል። አደጋው የደረሰው ማንጋፍ በተባለ አካባቢ መሆኑንና ከውጭ ሀገራት የመጡ በርካታ ሰራተኞች የሚኖሩበት ሰፈር እንደሆነ ታውቋል። ከአደጋው የተረፈና ከግብፅ የመጣ ሾፌር እንዳለው እሳቱ በቅድሚያ የታችኛው ወለል ላይ ጀምሮ የነበረ ሲሆን በኋላ ወደ ላይኛው የሕንፃ ክፍል ተዛምቶ አጠቃላይ ሕንፃው በጭስ ታፍኗል። በርካታ ነዋሪዎችን መዳን መቻሉን፣ ነገር ግን ሌሎች በርካቶች ደግሞ በጭሱ ምክንያት መሞታቸውን ፖሊስ አስታውቋል። ከ30 በላይ ህንዳውያን በመታከም ላይ ሲሆኑ የሌሎችን ዜግነት ለመለየት በመሰራት ላይ መሆኑን የአካባቢው ባለሥልጣናት አስታውቀዋል። በትጥቅ ግጭት ወቅት በሕፃናት ላይ የሚደርሰው ጥቃት እየጨመረ ነው ተባለ። በዓለም ላይ እየተካሄዱ ባሉ የትጥቅ ግጭቶች በሕፃናት ላይ የሚደርሱ ጥቃቶች እየጨመሩ መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። ከእስራኤል እስከ ፍልስጤም ግዛቶች፣ ከሱዳን እስከ ሚያንማር እና ዩክሬን ባለፈው 2023 በነበሩ የትጥቅ ግጭቶች በሕፃናት ላይ የሚደርሱ ጥቃቶች በከፍተኛ መጠን መጨመራቸውን በግጭት አካባቢዎች የሚገኙ ሕፃናትን ሁኔታ የሚያሳየው ዓመታዊ ጥናት አመልክቷል። ጥቃቱ በ21 በመቶ መጨመሩን በኮንጎ፣ ቡርኪና ፋሶ፣ ሶማሊያ እና ሶሪያ ያለውን ሁኔታ የዳሰሰው ጥናት አመልክተዋል። ጥናቱ ከ18 ዓመት በታች የሆኑትን የሚመለከት ነው። በተመድ የሚካሄደው ዓመታዊ ጥናት እስራኤልን ለመጀመሪያ ጊዜ በሕፃናት ላይ ጥቃት በመሰንዘር የሚጠየቁ ሀገራት ዝርዝር ውስጥ አካቷል። ሐማስ በሰነዘረው ጥቃትና እስራኤል በሰጠችው የአጸፋ ምላሽ ምክንያት በሕፃናት ላይ የደረሰው ከፍተኛ ጥቃት በ155 በመቶ እንዳሻቀበ ጥናቱ ጠቁሟል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። እስራኤል ባደረሰችው የአየር ጥቃት አንድ የሄዝቦላን አዛዥ መግደሏን ተከትሎ ከሊባኖስ በኩል ከ200 በላይ ሮኬቶች ወደ ሰሜን እስራኤል ተተኩሰዋል። በእስራኤል የተገደለው የሄዝቦላ አዛዥ የሐማስና የእስራኤል ጦርነት ከስምንት ወራት በፊት ከጀመረ ወዲህ የተገደለ ትልቁ ባለሥልጣን ነው ተብሏል። 215 ተወንጫፊዎች መተኮሳቸውንና አንዳንዶቹ ተመተው መውደቃቸውን፣ ሌሎቹም እሳት መፍጠራቸውን የእስራኤል ጦር አስታውቋል። የ55 ዓመቱ ታሌብ ሳሚ አብደላ ወይም በሂዝቦላ ውስጥ በሚጠራበት ሃጃቡ ታሌብ የተገደለው በሊባኖስና በእስራኤል ድንበር መካከል ግጭቱ እያየለ በመጣበት ወቅት ነው። ይህ በእንዲህ እንዳለ በአሜሪካ የተደገፈ የተኩስ አቁም ሐሳብ ላይ በርካታ ለውጦች እንዲደረጉ ሐማስ መጠየቁን ተከትሎ አደራዳሪዎች ስምምነት ላይ እንዲደረስ ጥረታቸውን እንደሚቀጥሉ በመካከለኛው ምስራቅ ጉብኝት ላይ የሚገኙት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አስታውቀዋል። አንዳንዶቹ የሐማስ ጥያቄዎች ሊስተናገዱ የሚችሉ ሲሆኑ፣ ሌሎቹ ደግሞ ለማስተናገድ አስቸጋሪ ሊሆኑ እንደሚችሉ ብሊንከን ተናግረዋል። የአሜሪካው ፕሬዚደንት ጆ ባይደን ልጅ የሆኑት ሀንተር ባይደን የአደንዛዥ እጽ ተጠቃሚዎች መሳሪያ እንዳይይዙና እንዳይታጠቁ የሚከለክለውን ሕግ ጥሰዋል በሚል በቀረቡባቸው ሶስት የክስ አይነቶች ጥፋተኛ ተብለዋል። ሀንተር ባይደን በእንደ አውሮፓውያን አቆጣጠር 2018 ፈቃድ ካለው መሳሪያ ሻጭ ግብይት በፈጸሙበት ወቅት በሞሉት ፎርም ላይ የአደንዛዥ እጽ ተጠቃሚ አለመሆናቸውን በመዋሸት አመልክተዋል። መሳሪያውንም ለ11 ቀናት ይዘዋል በሚል ክስ የቀረበባቸው ሲሆን ትናንት ማክሰኞ ጥፋተኛ ተብለዋል። ወንጀሉ እስከ 25 ዓመት የሚያስቀጣ ሲሆን ወንጀሉን የፈጸሙት ለመጀመሪያ ጊዜ በመሆኑ 25 ዓመት ላይፈረድባቸው እንደሚችል ተመልክቷል። ዳኛዋ ማርሊን ኖሪካ ቅጣቱን የሚያሰሙበትን ቀን ያላሳውቁ ሲሆን ሀንተር ባይደንን ወደ ዘብጥያ ይልኩ እንደሆነም ለጊዜው አልታወቀም። ሀንተር ባይደን መሳሪያውን በገዙበት ወቅት ከሱስ ለመውጣት የሚያስፈልገውን ፕሮግራም ማጠናቀቃቸውን ለፍርድ ቤቱ የገለጹት ጠበቆቻቸው ከሱስ ለመውጣትና ሕይወታቸውን ለማስተካከል በመጣር ላይ እንደነበሩ አስረድተዋል። ፕሬዚደንት ባይደን የጥፋተኝነቱ ፍርዱ ከተሰማ በኋላ ባስተላለፉት መልእክት የፍርድ ሂደቱን እንደሚያከብሩ አስታውቀዋል። ሀንተር ባይደንና ጠበቆቻቸው ይግባኝ እንደሚጠይቁ አስታውቀዋል። ሀንተር ባይደን ጥፋቱን የፈጸሙት ጆ ባይደን ፕሬዚደንት ከመሆናቸው በፊት ቢሆንም በፍርድ ቤት ጥፋተኛ የተባሉ የመጀመሪያው የፕሬዝደንት ቤተሰብ አባል ሆነዋል። በመጨረሻም በካሪቢያን የጦር ልምምድ ለማድረግ የተላኩ የሩሲያ የጦር መርከቦች ኩባ ባህር ዳርቻ መድረሳቸው ተሰምቷል። ኒውክሌር የታጠቀ ባህር ሰርጓጅ መርከብም ተከትሎ እንደሚደርስ በመጠበቅ ላይ ነው። የምዕራቡ ዓለም ለዩክሬን ድጋፍ በሚያደርግበት ወቅት ሩሲያ ጥንካሬዋን ለማሳየት እየሞከረች መሆኑን የሚያመለክት ነው ተብሏል። ልምምዱ አነስተኛ ቁጥር ያላቸው የጦር መርከቦች እንደሚሳተፉበትና በቬንዙዌላም ሊደገም እንደሚችል የአሜሪካ ጦር ግምቱን አስቀምጧል። ሩሲያ ከኩባና ቬንዙዌላ ጋር የጠበቀ ግንኙነት ያላት ሲሆን መርከቦቿን አልፎ አልፎም ለልምምድ ወደ ካሪቢያን ታሰማራለች። የአሁኑ የሩሲያ የጦር መርከቦች ስምሪት የመጣው ግን ፕሬዚደንት ጆ ባይደን ዩክሬን ከአሜሪካ በምታገኘው መሳሪያ ሩሲያ ውስጥ ጥቃት እንድትፈጽም በፈቀዱ በሁለተኛው ሳምንት ነው። የሩሲያኑ መርከቦች የፈረንጆቹን በጋ ወቅት በካሪቢያን እንደሚያሳልፉ የአሜሪካ ባለሥልጣናት ባለፈው ሳምንት አስታውቀዋል። ክብራትና ክብራን፣ በዚሁ የምሽቱን ዜና እንፈጽማለን። ለቀሪ ዝግጅቶች ወደ ሀብታሙ መራቸው አሉ።
እንግዲህ ወልዴን ለቀደሙት የዓለም ዜናዎች አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭታችን ነው እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ደግሞ ተመልካቾቻችን። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማኅበራዊ ድረገጽ ፕሮዲሰራችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን መደበኛ ሞገዶቻችን በተጨማሪ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገራለን። በአዊ ብሔረሰብ አስተዳደር ዞን ቻግኒ ከተማ ከጸጥታ ኃይሎች ጋር ተፈጠረ በተባለ ግጭት አምስት ሰዎች መገደላቸውን ነዋሪዎችና የከተማዋ ባለሥልጣናት አስታውቀዋል። ተቃዋሚው የአገው ብሔራዊ ሸንጎ ባወጣው መግለጫ ሰዎቹ የተገደሉት የመንግስት ጸጥታ ኃይሎች በወሰዱት የዘፈቀደ እርምጃ መሆኑን በመግለጽ ወንጅለዋል። የከተማው አስተዳደር በበኩሉ የሰዎች ህይወት የጠፋው በእገታ ወንጀል የተጠረጠሩ ሰዎችን በቁጥጥር ስር ለመዋል ጥረት ሲደረግ ተጠርጣሪዎቹ ተኩስ በመክፈታቸው ነው ሲል ክሱን አስተባብሏል። አስቴር ምስጋናው ዝርዝር አላት።
ባለፈው ሳምንት ረቡዕ ግንቦት 28 ቀን 2016 ዓ.ም ምረት በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ቻግኒ ከተማ 01 ቀበሌ ከጸጥታ ኃይሎች ጋር እንደተፈጠረ በተገለጸ ግጭት ሰዎች መገደላቸውን ለደህንነታቸው በመስጋት ስማቸውን በይፋ እንዳንጠቅስ የጠየቁን አንድ የከተማዋ ነዋሪ ለአሜሪካ ድምጽ ተናግረዋል። በአካባቢው ከፍተኛ የሰዎች እገታ መኖሩን አክለው የጠቆሙት ይህ ነዋሪ ተፈናቃዮች ሳይቀሩ ይታገታሉ ብለዋል።
ሰዎች እየታገቱ 1,000,000 እስከ 500,000 እየከፈሉ ይወጡ አሉ። አብደላ ፈንታው ይባል ከዚገም ወረዳ ተጓ ተፈናቅሎ መጥቶ እዚ የባጃጅ ሹፌር ነበር። እሱም እንደዚሁ ተወስዶ 500,000 ከፍሎ ነው የወጣው። እና በተደጋጋሚ ያው ሰው ይታገታል፣ መንቀሳቀስ አይቻልም፣ ግጭትም ይሄንን ያመለከተ ነው የሚሉ ነው። በተጠረጠሩት ላይ ያለውን ለመያዝ በተደረገው ከበባ በተኩስ ልውውጥ ነው እንግዲህ እነዚህ ሰዎች የሞቱት ነው የሚባለው።
ያለፈው ሳምንት ረቡዕ የተኩስ ልውውጥ የመንግስት የጸጥታ ኃይሎች በዚሁ የእገታ ተግባርና በዝርፊያ ከተጠረጠሩ ግለሰቦች ጋራ ያካሄዱት እንደነበር የቻግኒ ከተማ አስተዳደር ተቀዳሚ ከንቲባ አቶ ይበልጣል ሰይድ ተናግረዋል። አቶ ይበልጣል በአካባቢው ሰዎችን በማገት ከፍተኛ ገንዘብ ይጠይቃሉ ካሏቸው አጋቾች ጋራ በተደረገ የተኩስ ልውውጥ የሰዎች ህይወት ማለፉን ገልጸዋል።
ከተማው ላይ የተለያዩ ወንጀሎች ይፈጸሙ ስለነበር የሰዎች እገታ፣ ጎዳና ላይ ለመንገድ መኪና አስቆሞ ዘረፋ፣ እንዲሁም የተለያዩ ግድያዎች ይፈጸሙ ስለነበረ በዚያ ወንጀል የተጠረጠሩ ሰዎች እጃቸውን መስጠት ሳይችሉ በመቅረታቸው በተከፈተ ተኩስ ያው አንድ ተጠርጣሪ ያው ሞቷል። ከዚያ ውጭ ደግሞ በተኩስ ልውውጥ ሂደት ውስጥ ሞት እንደተሰማ ሁኔታ ነው ያለው።
አጠቃላይ ስንት ሰው ሞቷል?
5።
በአንጻሩ ሰላማዊ ትግልን አማራጭ አድርጎ በዞኑ እንደሚንቀሳቀስ የሚገልጸው የአገው ብሔራዊ ሸንጎ ፓርቲ ሊቀመንበር አቶ አላምረው ይርዳው ሰዎቹ የተገደሉት በወንጀል ተጠርጥረው አይደለም ይላሉ።
እነዚህ ሰዎች የአገው ብሔራዊ ሸንጎ አባልም አይደሉም፣ ታጣቂዎችም አይደሉም። ሆን ተብሎ በቃ እነሱን ለማጥቃት የተደረገ እና ያው እንደዚህ ነቃ ያሉ የአገው ማህበረሰብ አባላትን፣ ወጣቶችን፣ ነጋዴዎችን እነዚህ ነው እየመረጡ የሚያጠቁት። ምሳሌ ምንድነው የሆነው? በጣም የታወቀ የሆቴል ባለቤት አለ። ያንን ሰው ፈረደ ሰለመ የሚባል በቀጥታ ሄደው የእሱን ወንድም ነው የገደሉ። እሱ ደግሞ ወንድሙን አስከሬን ለማንሳት ወንድሙ ሞተ ሲባል ሲ እሱንም ደግሞ ነው የገደሉ። በጣም ሰላማዊ ሰዎችን በአጠቃላይ የአይነት አደጋ ያደረሱት ደርሰው 5 ሰዎችን ገድለዋል። ፈረደ ሻለመ የሚባል ደምሰው በርሁን ነጋ በርሁን የሚባል ወንድማማቾች የኔ አለም ተፈራ የሚባል በጣም የታወቀ የአካባቢው ወጣት ደግሞ በጣቶች የፈጠደ የሚባለው በከፍተኛ ሁኔታ ተወስዷል ነው የሚባለው።
የቻግኒ ከተማ አስተዳደር የሰላምና ደህንነት ጽህፈት ቤት ኃላፊ አቶ በቀለ መኩሪያው በበኩላቸው በአካባቢው ነዋሪዎችን ያማረረ እገታና ዝርፊያ መኖሩን ጠቁመው የጸጥታ አካሉ ወንጀል ፈጻሚዎቹን ሲከታተል እንደነበር አውስተዋል። ከነዋሪዎቹ ደርሶታል ባሉት ጥቆማ መሰረትም ተጠርጣሪዎቹን ለመያዝ በተደረገ የተኩስ ልውውጥ ሰዎች መሞታቸውን አስረድተዋል።
እኛ የብሔረሰቡ ሰዎች ነን፣ ያው የብሔረሰቡ ሰዎች ነን። በዛው ውስጥ ያለንን ወታደር ብሔር የለውም። ሰው ነው ያጠፋ፣ ሰው ነው ሲያጠፋ የሆነ ብሔር ሰው ሲያጠፋ የሆነ ሃይማኖት ሰው ሊሆን አይችልም። ሰውን ያጠፋ ብሔሩ መሽግ ሊሆን አይችልም። ወንጀል ህግ የማስከበር ስራ ላይ ተሰማርቶ የነበረ ኃይል ጋር ነው ግጭት የፈጠሩት እንጂ የሆነ የፖለቲካ ፓርቲ ጋር አይደለም ግጭት። የጸጥታ ኃይል ደግሞ የትኛውም ፖለቲካ፣ የትኛውም ሃይማኖት፣ የትኛውም ብሔር መገለጫ ሊሆን አይችልም። በአጋጣሚ ተኩስ የተፈጠረ ግጭት የተፈጠረው ከዘራፊውና ከታጠቀው ጋር ነው። እነዚህን ትጥቅ አላቸው። በዚህ ተኩስ ልውውጥ በቦታው ተገኙ እና ተኩሱ በተወሰደ አጸፋዊ እርምጃ ነው ጉዳት የደረሰ። ይህን የሚፈጽሙት የታጠቁና የተደራጁ ኃይሎች ናቸው።
በጉዳዩ ላይ ከቻግኒ ከተማ አስተዳደር ባለስልጣናት ከተሰጠ መረጃ በቀር ከአማራ ክልል መንግስት እስካሁን የተሰጠ መረጃ የለም። ለአሜሪካ ድምጽ አስቴር ምስጋ ነው።
አስቴር ምስጋናውን ለቀደመው ዘገባ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው። የሰማችሁት የዕለቱን አበይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ትግራይ ክልል ይወስደናል። በትግራይ ክልል በጦርነቱ ምክንያት ስራቸው ከተቋረጠ ከ6400 በላይ አነስተኛ መካከለኛና ታላላቅ አምራች ተቋማትና ኢንዱስትሪዎች ውስጥ ወደ ማምረት የተመለሱት 227ቱ ብቻ እንደሆነ የክልሉ ኢንዱስትሪ ቢሮ ገልጿል። ተቋማቱን ወደ ስራ ለማስገባት የብድር ስረዛ፣ ተጨማሪ ብድርና የውጭ ምንዛሬ ድጋፍ እንደሚያስፈልግ የቢሮው ምክትል ኃላፊ አቶ ማሃሪ ገብረ ሚካኤል አመልክተዋል። የዚህን ጉዳይ ዝርዝር ወርጌታ አጽባ ይዟል።
የትግራይ ክልልን መነሻ ካደረገው የሰሜን ኢትዮጵያው ጦርነት በፊት በክልሉ በስራ ላይ ከነበሩ 5507 አነስተኛ፣ 872 መካከለኛና 45 ታላላቅ አምራች ተቋማትና ኢንዱስትሪዎች ውስጥ አሁን በምርት ስራ ላይ የሚገኙ 227ቱ ብቻ እንደሆኑ የክልሉ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል ለአሜሪካ ድምጽ ገልጸዋል።
አሁን በሚናደርጋት ያለችን ሽዋ እንቅስቃሴ በራሳቸው ተጨርጨሮም ትንሽ መንግስት ድጋፍ አድርጎላቸው ወደ ስራ የገቡ ግን 200 የሚሆኑ አነስተኛ፣ 15 የሚሆኑ መካከለኛ፣ 12 የሚሆኑ ደግሞ ከፍተኛ ኢንዱስትሪዎች አሉን ማለት ነው።
ለሀገራዊ ኢኮኖሚው ከ22% በላይ አበርክቶ የነበራቸው እነዚህ አምራች ተቋማት በጦርነቱ ወቅት ሙሉ በሙሉ ቆመው እንደነበር አቶ መሐሪ አስረድተዋል። ወደ ስራ ከገቡ ኢንዱስትሪዎች አንዱ ለኮንስትራክሽን ግብዓት የሚሆኑ ብረታ ብረቶች የሚያመርተው ዩናይትድ ስቲል ኤንድ ሜታል ፋብሪካ ነው። የተቋሙ ባለቤት አቶ አዘዙ ማየለ ከጦርነቱ በፊት የገቡ ጥሬ እቃዎችን በመጠቀም ማምረት መጀመራቸውን ይናገራሉ።
ትንሽ ቀደም ብሎ የገባ ሮ ማቴሪያል ነበረን። ልክ ፕሪቶሪያ ስምምነት እንደተከፈተ ወደ ስራ ገባን። መጥተን 2 ወርም አልሞላን በማነቃቃት ነው የገባ ነው ተመልሰን። ሰራተኞቹን ማንቃት፣ ማህበረሰቡ ማንቃት፣ የተለያየ ሰውም እንዲ አለን የተረፈ ነገር አለ ወድመዋል ተብሎ በሙሉ ስለሚታሰብ፣ ስለዚህ በነበረች ሪሶርስ ወደ ስራ ነው የገባ ነው። እዚህ አይነት ችግር ያሳለፉ ይቅርና ትንሽ የፋይናንሽል ክራይሲስ ካጋጠማቸው መንግስቶች ራሳቸው ኢንጀክት አድርገው ወደ ስራ እንዲመለሱ ያደርጋሉ። እኛ የምንጠብቀው እንደሱ ነው። አሁን
ለ2 ዓመታት በዘለቀው ጦርነት ወቅት የክልሉን ኢንዱስትሪዎች ሆን ብሎ የማውደም ተግባር እንደነበረ የገለጹት የክልሉ ኢንዱስትሪ ቢሮ ምክትል ኃላፊ ለተቋማቱ ካሳ ያስፈልጋቸዋል ብለዋል።
በስራ ላይ የገቡ የሆኑ ያልገቡ ትልቅ እንቅፋት የሆነ ያለ ለፌዴራልም እስከ ጠቅላይ ሚኒስትር ጽህፈት ቤት የደረሱ ጥያቄዎች አሉ። አንደኛው የወሰዱት ብድር ነው። ሁለተኛ የብድሩ ወለድ ነው። ሶስተኛ የስራ ማስኬጃ የሚሆን በቅናሽ ወለድ እንዲሰጣቸው ጥያቄ እያቀረብ ነው። አራተኛ የውጭ ምንዛሬ ቅድሚያ እንዲሰጠው፣ አምስተኛ የጥሬ እቃ አቅርቦት ነው። ስለዚህ እነዚህ ነገሮች ከታገዙ ኢንዱስትሪዎቹ ወደ ነበሩበት የሚመለስበት ሂደት ይኖራል የሚል ነው ያለ።
የኢንዱስትሪ ሚኒስትር ዴኤታ አቶ ሐሰን መሐመድ በትግራይ ክልል በጦርነት ምክንያት ስራ ያቆሙ ኢንዱስትሪዎች ልዩ ትኩረት በመስጠት ወደ ስራ ለማስገባት ጥረት እንደሚደረግ አስታውቀዋል። ባለፈው ሳምንት ቅዳሜ ሰኔ 1 ቀን በተጀመረውና የክልሉ አምራች ተቋማትና ኢንዱስትሪዎች ወደ ስራ ለማስገባት ባለመው የኢንዱስትሪ ንቅናቄ ሳምንት የተገኙት ሚኒስትር ዴኤታው በአገር አቀፍ ደረጃ ከስራ ውጭ የሆኑ አምራች ተቋማትና ኢንዱስትሪዎች ወደ ማምረት እንዲመለሱ ለማበረታታትና ምርታማነት ለማሳደግ በፌዴራል መንግስት ኢትዮጵያ ታምርት በሚል መሪ ቃል ንቅናቄ እየተካሄደ እንደሚገኝ ተናግረዋል።
በስከጃ ጋር ተያይዞ ከውጭ ምንዛሬ ከመብራት ኃይል መቆራረጥ እና ከመስሪያ ቦታ ጋር ተያይዞ ያው ክልሉም እያገዛቸው እነዚህ ማነቆዎች በጦርነት የተጎዱ አካባቢ ስለሆነ ኢንተርቬንሽን ልዩ ኢንተርቬንሽን ተደርጎ ለማክሮ ቲም እና ፒኤም ኦፊስ የተቋቋሙ አስተባባሪ ኮሚቴ አለ እና እነዚህ አስተባባሪ ኮሚቴዎች በአጠቃላይ በአገሪቷ በማኑፋክቸሪንግ ዘርፉን ያው ማኑፋክቸሪንግ ዘርፉ የስራ እድልን ይፈጥራል፣ ተኪ ምርትን ይተካል፣ ኤክስፖርትን ያበረታታል፣ የስራ እድል እንደዚሁ ይፈጥራል። እንደዚሁ ቴክኖሎጂ ሽግግር፣ የእውቀት ሽግግር ማዕከል ስለሆነ ለሀገሪቷ እድገት በጣም ወሳኝ። በአጠቃላይ በኢትዮጵያ ውስጥ የተቀዛቀዙ ኢንዱስትሪዎችን ለማነቃቃት በኢንዱስትሪ ሚኒስቴር እና ተጠሪ ተቋማት ከፍተኛ ጥረት እየተደረገ ነው ያለው። በተለያዩ ምክንያቶች ተቀዛቅዞ የነበሩ ማኑፋክቸሪንግ ዘርፉን እንደገና ለማነቃቃት ኢትዮጵያ ታምርት ንቅናቄ የሚል እኛም ኢኒሽምት የሚለውን ንቅናቄ ተፈጥሮ በማኑፋክቸሪንግ ዘርፉ ያሉ ማነቆዎችን እና ተግዳሮቶችን ከተለያዩ ተቋማት ጋር በክለስተር በመዋቅር ችግሮቹ እንዲፈቱ እየተደረገ ነው።
ላለፉት 5 ቀናት በአውደ ርዕይ በውይይቶችና በተቋማት ጉብኝት መርሃ ግብሮች ሲካሄድ የቆየው የኢንዱስትሪ ሳምንት ንቅናቄ በዛሬው ዕለት ተጠናቋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ሙልጌታ አጽብሃን ለቀደመው ዘገባ አመሰግናለሁ። ወደ ሌሎች ዓለም አቀፋዊ ጉዳዮች ስንሻገር ሐማስ የተባበሩት መንግስታት ድርጅት ያቀረበውን የተኩስ አቁም ውሳኔ ተቀብሏል። ዩናይትድ ስቴትስ በጋዛና አካባቢው ለሚኖሩ ፍልስጤማውያን ሲቪሎች ለሚገኙበት አስከፊ ሰብአዊ ሁኔታ ምላሽ ለመስጠት ተጨማሪ እርዳታ እያደረገች መሆኑን አስታውቃለች። አሜሪካ ይህንን ያስታወቀችው ሐማስ የተባበሩት መንግስታት ድርጅት ላቀረበው የተኩስ አቁም ውሳኔ ሀሳብ ምላሽ ከመስጠቱ ከሰዓታት በፊት ነው። የአሜሪካ ድምፁ ዘጋቢ ካርላ ባብ የላከችውን ዘገባ ስመኝሽ የቆየት አቅርበዋለች።
ዩናይትድ ስቴትስ ለጋዛ አዲስ እርዳታ ያቀረበች ባለችበት ወቅት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሀገራቸው ለፍልስጤማውያን ተጨማሪ ሰብአዊ እርዳታ ማቅረብ የሚያስችል 400 ሚሊዮን ዶላር እንደምትሰጥ አስታውቀዋል።
Let's work together to ensure that more aid
ተጨማሪ እርዳታ ወደ ጋዛ መግባቱንና ጋዛ ከደረሰ በኋላ ደግሞ እርዳታው ለሚያስፈልጋቸው ሰዎች መድረሱን ለማረጋገጥ አብረን እንስራ።
ብሊንከን አሁንም በሐማስ ቁጥጥር ስር ከሚገኙ ታጋች ቤተሰቦች ጋር ከተገናኙ ከሰዓታት በኋላ ሐማስ በዩናይትድ ስቴትስ የተደገፈውና የእስራኤል ታጋቾችን ከፍልስጤም እስረኞች ጋር መለዋወጥን ጨምሮ ሌሎች ነጥቦችን ያካተተው የተኩስ አቁም እቅድ ላይ ማሻሻያ እንደሚፈልግ ተናግሯል።
They were elated at the rescue of four hostages.
ከጥቂት ቀናት በፊት አራት ታጋቾች በመዳናቸው በጣም ተደስተው ነበር። ነገር ግን አሁንም ከሚወዷቸው ዘመዶቻቸው ጋር በመለየታቸው ጥልቅና ጠንካራ ሐዘን ይሰማቸዋል።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ማክሰኞ ዕለት ባወጣው መግለጫ ታጋቾችን ወደ ቤታቸው ለመመለስ በተደረገ ወረራ ሁለቱም ወገኖች የጦር ወንጀል ፈጽመው ሊሆን እንደሚችል አስታውቋል። በጦርነቱ የተገደሉ ሲቪሎችንና ተዋጊዎችን ቁጥር አንድ ላይ ይፋ ያደረገው የጋዛ ጤና ሚኒስቴር ታጋቾችን ለማዳን በተደረገው ጥረት ከ200 በላይ ፍልስጤማውያን መገደላቸውን አስታውቋል። ሐማስ ታጋቾቹን በሁለት የመኖሪያ ቤት ህንጻዎች ውስጥ አስቀምጧቸው የነበረ ሲሆን ለማስለቀቅ እስራኤል የአየር ጥቃት ማካሄድ እንደነበረባት ተገልጿል። አሁን በጡረታ ላይ የሚገኙት የቀድሞ የዩናይትድ ስቴትስ ማዕከላዊ እዝ ኃላፊና Melting Point የተሰኘው መጽሐፍ ደራሲ ጀነራል ፍራንክ ማኪንዚ ከአሜሪካ ድምጽ ጋር ባደረጉት ቆይታ ሐማስ ንጹሃን ዜጎችን እንደመከለያ መጠቀሙ የእስራኤልን እንቅስቃሴ እንዳወሳሰበው ተናግረዋል።
I think they've been a little less successful getting after senior Hamas leadership
because ከፍተኛ የሐማስ አመራሮችን ለመያዝ ብዙም ያልተሳካላቸው ተዋጊዎቻቸው እየተዋጉ እነሱ ግን መደበቅ በመምረጣቸው ነው። እና ደግሞ በእስራኤል ታጋቾች ብቻ ሳይሆኑ በዋናነት ጋዛ ውስጥ በታገቱ ሐማስ ከእሳት ውስጥ ሊያወጣቸው ምንም ፍላጎት በሌለው የጋዛ ህዝብ እየተጠበቁ ከመሬት በታች እንደተደበቁ እርግጠኛ ነኝ።
እስራኤል ከሐማስ ጋር በመታደርገው ውጊያ ድል መቀዳጀት ትችላለች ወይ ለሚለው ጥያቄ ጀነራል ፍራንክ ማኬንዚ ምላሽ አላቸው።
It's wonderful if they can fashion a way to a day after that makes sense.
ጋዛ ውስጥ የማያቋርጥ ውጊያ በማይደረግበት መልኩ ከተከናወነ ጦርነቱን በአሸናፊነት ማጠናቀቅ ይቻላል። ነገር ግን ሐማስ እዚያ ጥያቄ ውስጥ እንደማይገባ ማረጋገጥ አለባቸው። እኔ እስራኤል ሐማስን ማጥፋት አለብኝ ብላ የምትከተለውን አመለካከት እረዳለሁ። ነገር ግን በተመሳሳይ ጊዜ ሐማስን ሙሉ ለሙሉ አጥፋለሁ የሚለው በጣም ከፍ ያለ ግብ ይመስለኛል። ምክንያቱም ይሄ አብዮታዊ እንቅስቃሴ ነው። 99 የሐማስ ታጋዮችን በትገድል 100ኛው ተዋጊ እጁን አውጥቶ አብዮት ሊያውጅ ይችላል።
ጀነራል ማካንዚ ጦርነቱ ከተጠናቀቀ በኋላ ከአጎራባች ሀገራት የተውጣጣ አረብ መር ኃይል በጋዛ ሰርጥ ሰላም እንዲሰፍን ሊያደርግ ይችላል የሚል እምነት አላቸው። ለእስራኤልና ለፍልስጤማውያን እውነተኛ ድል እንዲገኝ ደግሞ ጋዛን መልሶ መገንባት የሚያስችል ዓለም አቀፍ መዋለ ንዋይ እንደሚያስፈልግ ያሰምሩበታል። በካርላ ባብ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን አመሰግናለሁ። የተከታተላችሁ ያላችሁት ከአሜሪካ ድምፅ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስንሻገር በዚህ ሳምንት በተካሄደው የቡድን ሰባት ሀገሮች ስብሰባ ላይ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በመታገዳቸው ከማይንቀሳቀሱ የሩሲያ ንብረቶች የሚገኘው ወለድ በመጠቀም የዩክሬን ጦርነትን ማገዝ የሚያስችል ስምምነትን ይፈልጋሉ። የመሠረተ ልማት ፈንድ፣ የሰው ሰራሽ ልህቀትና ገበያውን አጥለቅልቀዋል ስለተባሉ የቻይና አረንጓዴ ቴክኖሎጂዎች የመሳሰሉ ዓለም አቀፍ ተግዳሮቶችን ለመቅረፍ ህብረት እንዲኖር ግፊት የሚያደርጋሉ ተብሎ ይጠበቃል። ይሁን እንጂ ወደ ቀኝ እያዘነበለ ያለው የአውሮፓ የፖለቲካ ምህዳር እቅዶቹን ሊያውሰበስብ ይችላል ተብሏል። ፓትሲ ውድክስዋራ ተከታዩን ዘግባለች። ደረጀ ደስታ ያስደምጠናል።
የሩሲያ ኃይሎች በዩክሬን ጦር ሜዳ ላይ ወደፊት እየገሰገሱ ባሉበት በዚህ ወቅት ጦርነቱን በገንዘብ የመደገፉ አታካች ሸክም በአሜሪካውያንና አውሮፓውያን ግብር ከፋዮች ትከሻ ላይ አርፏል። ዩናይትድ ስቴትስ በኢንዱስትሪ በበለጸጉ የቡድን 7 ሀገራት ከታገተው ወደ 280 ቢሊዮን ዶላር የሚገመት የሩሲያ ገንዘብ ላይ ከሚገኘው የተቀማጭ ወለድ የሚከፈል ለኪቭ 50 ቢሊዮን ዶላር በብድር እንዲሰጥ ፍላጎት አላት። ፕሬዚደንት ጆ ባይደን ባለፈው ሳምንት በፓሪስ ከዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ጋር ተነጋግረዋል።
ዩናይትድ ስቴትስ ከጎናችሁ ቆማለች። የተፈጸመ ያለውን የወረራ ጥቃት ተከላካዮቹ እናንተ ናችሁ።
ባለፈው ወር በቻይና ኤሌክትሪክ ተሽከርካሪዎችና በሌሎች ቁልፍ ዘርፎች ላይ የተጣለው ታሪፍ በአራት እጥፍ ጨምሯል። ባይደን አሁን ቤጂንግ በእነዚያ ኢንዱስትሪዎች ዓለም አቀፍ ገበያዎችን ወደ ውጪ በሚላኩ ርካሽ ምርቶች ለማጥለቅለቅ የምታደርገውን ጥረት የቡድን 7 ሀገራት እንዲጋፈጡ ይፈልጋሉ። የአሜሪካ የገንዘብ ሚኒስትር ጃኔት የለን
It's critical that we and the growing number of countries who have identified this as a concern.
እኛ እና ይህንን እንደ አሳሳቢነት ለይተው ለተመለከቱ ቁጥራቸው እየጨመረ ያሉ ሀገራት ግልጽና አንድነት እንደሚያስፈልገው ማሳያ ነው።
ይሁን እንጂ ይህ ጥረት በሳምንቱ መጨረሻ ላይ በነበረው የአውሮፓ ፓርላማ ምርጫ የቀኝ ፓርቲዎች ምርታ በማግኘታቸው ተዳክሟል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮንና የጀርመኑ ቻንስለር ኦላፍ ሾልድ ቡድን 7 በሩሲያና በቻይና ላይ ያለውን አቋም እርግጠኛ አለመሆንን ጨምረዋል። ኤርሱላ ቮንደርሌን የአውሮፓ ኮሚሽን ፕሬዝደንት ሆነው ለመቆየት እየታገሉ ነው። ከተሳካላቸው አውሮፓ በሩሲያና በቻይና ላይ ጠንካራ ሆና እንደምትቀጥል ይጠበቃል። ከአውሮፓ ውጭ ግንኙነት ምክር ቤት ሊያና ፊክስ ይህን ያስረዳሉ።
But the wild card really are the French elections here. The snap elections that Emmanuel Macron has announced after his...
እዚህ ጋር ግን ትልቁ ጉዳይ በእውነቱ ኢማኑኤል ማክሮን በአውሮፓ የፓርላማ ምርጫ ከተሸነፉ በኋላ ያስታወቁት የፈረንሳይ ምርጫዎች ነገር ነው። በፈረንሳይ የቀኝ ክንፉ ወደ መንግስት ስልጣን ከገባ በዩክሬን ድጋፍ ጉዳይ ብቻ ሳይሆን በቻይና ግንባርም እንቸገራለን።
የቡድን 7 አስተናጋጅ የኢጣሊያው ጠቅላይ ሚኒስትር ጆርጂያ ሜሎኒ አገራቸው ሮም ያሰማችው የሥነ ምግባር ጥሪ እንዲጎላ የካቶሊኩን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስን ጋብዘዋል። መንግስታትና ኩባንያዎች ለሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የሥነ ምግባር መርሆችን እንዲከተሉ አሳስበዋል። በአፍሪካ ኢንቨስት በማድረግ ወደ አውሮፓ የሚደረገውን ፍልሰት መክታት ሜሎኒ በቡድን 7 ፕሬዝደንትነታቸው ያቀረቡት ሌላው ጭብጥ ነበር። ይህ ተነሳሽነት ከቡድን 7 ለዓለም አቀፍ የመሰረተ ልማትና ኢንቨስትመንት ጋር የሚስማማ ሲሆን ዓላማው እንደ አውሮፓ አቆጣጠር በ2027 ቤልት ኤንድ ሮድ ከተባለው የቻይና ተነሳሽነት ሌላ አማራጭ ሆኖ ከግሉ ዘርፍ የ600 ቢሊዮን ዶላር መሰረተ ልማት የገንዘብ ድጋፍ ወይም ፈንድ ማስ አውሮፓ የፓርላማ ምርጫ የሜሎኒ ቀኝ አክራሪው የጣሊያን ወንድማማቾች ፓርቲ ያገኘው ድል ስልጣናቸውን አጠናክሮላቸዋል። ሜሎኒ ስለዚህ ሲናገሩ
Voglio dire sono orgogliosa.
I'm proud that this
Hager, በአውሮፓ የቡድን 7ቱ ስብሰባ ከመቼውም ጊዜ በላይ ጠንካራ መንግስት ሆኖ ራሱን በማቅረቡ ኩራት ይሰማኛል።
ፕሬዚደንት ባይደን ልጃቸው ሃንተር ባይደን በአውሮፓ አቆጣጠር በ2018 የአደንዛዥ እጽ ሱሰኛ በነበሩበት ወቅት የመሳሪያ ባለቤት ሆነው በመገኘታቸው በተመሰረተባቸው የፌደራል ክስ የጥፋተኝነት ውሳኔ ከተላለፈባቸው አንድ ቀን በኋላ ዛሬ ረቡዕ ወደ ጣሊያን አምርተዋል።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን ጨርሰን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው ዝግጅታችን ዲሞክራሲ በተግባር ነው። የዛሬው የዲሞክራሲ በተግባር ዝግጅታችን ዋነኛ ትኩረቱ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ነው። በመካከለኛው ምስራቅና በአውሮፓ እየተካሄዱ ያሉት ጦርነቶችና ዩናይትድ ስቴትስ ከቻይና ጋር ያላት ፉክክር በመጪው የጥቅምት ወር ፕሬዚደንታዊ ምርጫ አሸናፊ ማንም ይሁን ማን የዩናይትድ ስቴትስ ዲፕሎማቶች የሚጋፈጧቸው ቁልፍ ጉዳዮች ሆነው ይቆያሉ። የአሜሪካ ድምጿ የዋይት ሃውስ ከፍተኛ ዘጋቢ ፓትሲ ውድስክዋራ የሁለቱ ፕሬዚደንታዊ እጩዎች ጆ ባይደን እና ዶናልድ ትራምፕ በውጭ ፖሊሲዎቻቸው ቅድሚያ የሚሰጧቸውን ጉዳዮች መልከት አድርጋ የላከችልንን ዘገባ አሉላ ከበደ እንደሚከተለው አቀናብሯቸዋል።
እጩውን የአውሮፓውያኑን 2025ን ላፍታ ባይነ ህሊናችሁ መልከት አድርጉ። በጋዛው ጦርነት ዘላቂ የተኩስ አቁም ስምምነት የመደረሱ ዕጣ አሁንም ላይሳካ የሚችል ጉዳይ ነው። በዩክሬን በዝግታ የማዳከም ወታደራዊ ቅያስ የተያዘው ጦርነት አሁንም ቀጥሏል። በሌላ በኩል ቻይና ስጋት ደቃኝ ሆና ቀጥላለች። ጆ ባይደን የሚሆኑ ዶናልድ ትራምፕ በምርጫው አሸንፈው ዋይት ሃውስን ቢቆጣጠሩ እነኚህ ፈተናዎች ይጠብቋቸዋል። የባይደን የሁለተኛ ዙር የስልጣን ዘመን የውጭ ፖሊሲ ለመጀመሪያው ዙር አስተዳደራቸው መሰረት ባደረጓቸው መርሆች ላይ የተመሰረተ ይሆናል። ዓለም አቀፍ አመራርና ባለብዙ ወገንተኝነት።
The United States will compete and will compete vigorously and lead with our values and our strength. We'll stand up for our allies and our friends.
United States ተወዳዳሪና ብርቱ ተወዳዳሪ ትሆናለች። እናም በስቴትና በጥንካሬዎቻችን ዓለምን እንመራለን። ከአጋሮቻችንና ከወዳጆቻችን ጎን እንቆማለን።
በተጨማሪም አስተዳደሩ ከቀደመው ማሻሻል እንዳለበት በሚያምንባቸው ጉዳዮች ዙሪያ ትኩረት ማድረግ
is a major initiative with the Congress aimed at truly delivering on the promise of
ለታዳጊው ዓለም አስፈላጊ ግባቶችን ማግኘት የሚያስችሉ በሮችን ለመክፈት የገባነው ቃል እውን ለማድረግ ከምክር ቤቱ ጋር ለመስራት የተያዘው ግዙፍ ጥን ነው።
ይህም ማለት የዕዳ ፎይታ በሚሰጡ ፕሮግራሞች፣ በባለ ብዙ ወገን የልማት ባንኮች ላይ የሚደረጉ ማሻሻያዎችና በዓለም ዙሪያ የሚካሄዱ የተለያዩ የመሰረተ ልማት ፕሮጀክቶች ዩናይትድ ስቴትስ ተጨማሪ የመዋለ ንዋይ ታፈሳለች ማለት ነው። የዚህም ግቡ ዛምቢያን፣ ኮንጎ ዲሞክራሲያዊ ሪፐብሊክንና አንጎላን እንደሚያገናኘው የሎቢቶ መተላለፊያ የመሳሰሉ የተለያዩ የትራንስፖርት ፕሮጀክቶችን በመደገፍ እያደር እየሰፋ የመጣውን የቻይናን ዓለም አቀፍ የልማት ነክ ውጥኖችና ተጽዕኖዎች መመከት መቻል ነው።
We can not only build out a transportation capacity to help ensure that we have the inputs for our clean energy supply chains, but also unlock Africa's vast
በመጓጓዣ ቴክኖሎጂ ረገድ የምናደርገው አቅም ግንባታ ለንጹህ የኃይል አቅርቦታችን ግባቶች መኖሩን ለማረጋገጥ ብቻ ሳይሆን የአፍሪካን ሰፊ የግብርና እምቅ አቅም ለማውጣት ሸቀጦችን ለገበያ በማቅረብና በዘርፉ ለጥቅም የሚውል የዲጂታል ቴክኖሎጂ እመርታ እንዲታይ ለማስቻል ጭምር ነው።
ትራምፕ ካሸነፉ ግን ዓለም አቀፍ ልማትን በሚመለከቱት ጉዳዮች ላይ ያን ያህል ትኩረት አያደርጉም።
Make America richer and safer and stronger and prouder and more beautiful than ever before.
አሜሪካን ይበልጥ የበለጸገችና አስተማማኝ እንዲሁም ጠንካራና ኩሩ እናም ከመቼውም ጊዜ የበለጠ ውብና አድርጋት ያወሳኝ እድል ያለን ይመስለኛል።
ምንም እንኳን ትራምፕ ደጋግሞ የሚጠቀሙት ልዩ አገላለጽ አሜሪካ ፈርስት ቅድሚያ አሜሪካ የሚል ቢሆንም የውጭ ፖሊሲያቸው ግን የግድ አግላይ አሰራርን የሚከተል ይሆናል ማለት አይደለም።
Mercantilist, sure, transactionalist, yes. But I think the most interesting part of his foreign policy is just the degree
ለውጭ ገበያ የሚቀርብ ምርትን በእጅጉ ማሳደግና በአንጻሩ ከውጭ የሚገባው ምርት የማሳነስ ፖሊሲ ያራምዳሉ። አዎ፣ ሁሉንም ነገር በመሸጥ በመለወጥ ይመዝናሉ። አዎ፣ እንደኔ እይታ ግን የተለየ ስሜት የሚሰጠው የውጭ ፖሊሲያቸውን የቱን ያህል የዩናይትድ ስቴትስን አቅም በተለየ መንገድ ጥቅም ላይ የመዋል ራዕይ አላቸው የሚለው ነው።
ለእስራኤል የሚሰጡት የማያወላውል ድጋፍ፣ ሁኔታዎች ሊለውጡት የሚችል ለዩክሬን የሚሰጥ እርዳታና ከቻይና ጋር የሚያደርጉት ጠንካራ ፉክክር፣ ከትራምፕ ጋር ቁርኝት ያለው ቅድሚያ አሜሪካ የተሰኘው የጥናት ተቋም ለትራምፕ የሁለተኛ ዙር አስተዳደር ዘመን የነደፋቸው የውጭ ፖሊሲ መርሆች ናቸው።
Those are three areas that any incoming America First administration is going to have to deal with and is going to have to put that piece through.
ይትኛውም መጪ ቀድሚያ ለአሜሪካ ፖሊሲ አራማጅ የሆነ አስተዳደር ወደ ስልጣን በሚመጣበት ወቅት ያጋጥሙት የሚችሉ እናም ያንን ሰላምን ባለህ ጠንካራ አቅም ማረጋገጥ የተባለ መርህ መፈተን አለበት።
በፊታችን ጥቅምት ወር መገባደጃ በሚካሄደው ምርጫ ማን እንደሚያሸንፍ ባናውቅም የውጭ ፖሊሲ ጉዳዮች ግን በምርጫው ወሳኝ ከሆኑት ምክንያቶች ውስጥ አለመሆናቸውን እናውቃለን። የሕዝብ አስተያየት ግምገማዎች እንደተቆሙትም አብዛኛው አሜሪካዊ ዩናይትድ ስቴትስ በውጭ ሀገራት ከምታከናውናቸው ጉዳዮች ይልቅ የዋጋ ንረት፣ የኢኮኖሚ፣ የኢሚግሬሽንና የወንጀል ነክ ጉዳዮች ያሳስቧቸዋል።
አሉላን አመሰግናለሁ። ቀጣዩም ዘገባ ከዩናይትድ ስቴትስ ምርጫ ጋር የተያያዘ ነው። በአዋቂነት የዕድሜ ክልል ውስጥ ከሚገኙት አሜሪካውያን ጾታዊ ግንኙነት ከተቃራኒ ጾታ ጋር እንዳልሆነ የሚናገሩት 7.2% እንደሚሆኑ በቅርብ የወጣ የዳሰሳ ጥናት ጠቁሟል። ይህ አሃዝ የሁለቱም የዘንድሮ ፕሬዚደንታዊ ምርጫ ተፎካካሪዎችን ትኩረት ስቧል። የዋሽንግተን ጉዳዮች ከፍተኛ ዘጋቢያችን ካሮላይን ፕሮስቲ ተከታዩን ዘገባ አጠናቅራለች። ኤደን ገረሞ ታሰማናለች።
የፍቅር ግንኙነታቸው ከተመሳሳይ ጾታ ወይም ከሁለቱ ጋር የሆነ ጾታቸውን የቀየሩ፣ ጾታቸው የትኛው እንደሆነ እርግጠኛ ያልሆኑ ሰዎች ቡድን ጥቅል መጠሪያ ከእንግሊዝኛው ዝርዝር በምህጻር ኤልጂቢቲኪው ተብሎ ይታወቃል። እነዚህ ሰዎች እድሜያቸው በአዋቂነት ከሚያስመድባቸው አሜሪካውያን 7.2% እንደሚሆኑ ጌለፕ የተሰኘው የአሜሪካ ህብረ ብሔራዊ ትንታኔና አማካሪ ኩባንያ ያወጣው መረጃ አሳይቷል። ይህ ቡድን ታዲያ ጾታቸውን የቀየሩ ሰዎች ጦር ውስጥ እንዳያገለግሉ ዶናልድ ትራምፕ የዛሬ 7 ዓመት በ2010 ዓ.ም ፕሬዚዳንት ሳሉ በትዊተር ያወጁትን እገዳ ተቃውሟል። ያንን ክልከላ የአሁኑ ፕሬዚዳንት ጆ ባይደን ወደ ስልጣኑ ዘልቀው ከአንድ ሳምንት ባነሰ ጊዜ ሰርዘውታል።
ጾታቸውን የለወጡ ሰዎች በሌላ በማንኛቸውም መንገድ ብቁ ሆነው ከተገኙ በዩናይትድ ስቴትስ ጦር ውስጥ መንግስታቸውን ማገልገል ይችላሉ።
ሳራ ኬት ኤሊስ ግላድ የሚባለው የኤልጂቢቲኪው ተሟጋች ድርጅት ፕሬዝዳንትና ዋና ስራ አስፈጻሚ ናቸው።
ማንነታችንን የሚረዳና እንደ አሜሪካውያን ዜጎች የሚያከብረን አስተዳደር ማግኘታችን እፎይታ ነው።
ፕሬዚዳንት ጆ ባይደን ለተመሳሳይ ጾታ ጥንዶች ፌዴራል መብቶችንና ጥቅሞችን የሚያስጠብቅ ጋብቻን የማክበር ሕግ ፈርመዋል። ዋይት ሀውስ ውስጥ በተከናወነ ዝግጅት ላይ ለተገኙ የኤልጂቢቲኪው ማህበረሰብ አባላት ፕሬዚዳንቱ መልእክት አስተላልፈዋል።
ትወደዳላችሁ፣ ትደመጣላችሁ፣ እንረዳችኋለን፣ ደግሞም የእኛ ናችሁ።
ሬንዲ ብራቮ ድምጻቸውን ለባይደን ለመስጠት ወስነዋል።
የተመሳሳይ ጾታ አፍቃሪ በመሆኔ የሚሰማኝ ሌሎቹ ፓርቲዎች መብቶቼን አደጋ ላይ ይጥሏቸዋል። ስለዚህ በዚህ ምርጫ ባይደንን ከምደግፍባቸው ባለፈውም ከደገፍኩባቸው ምክንያቶች አንዱ እርሳቸው የቆሙለት ጉዳይ በመሆኑ ነው።
የቀድሞ ፕሬዝዳንት ዶናልድ ትራምፕ የተመሳሳይ ጾታ አፍቃሪ የሾሙና ካቢኔያቸው ውስጥ ያስገቡ የመጀመሪያው ፕሬዝዳንት ናቸው። ይሁን እንጂ አጠቃላይ አያያዛቸው ወደ ወግ አጥባቂነቱ ያዘመመ ነው። እግዚአብሔር የፈጠረው ሁለት ጾታዎችን ነው፣ ወንድና ሴት ብለዋል።
እስኪ ይህ ተውላጠ ስም የሚባል ነገር ምን ይሉታል? በእውኑ ከተመራመራችሁና በቅርበት ካያችሁት አስቀያሚ ነገር ነው። አስቀያሚ ነው። እኔ የእግዚአብሔር ወገን የሆነውን ነው የሚጠብቀው። ወደፊትም የእግዚአብሔር ወገን የሆነውን መገለጫና ምንነት እንጠብቃለን።
ይህንን የተውላጠ ስም ጉዳይ ለዚህ ዘገባ አድማጮች በጥቂቱ ግልጽ ለማድረግ ያክል፣ ሌሎች ሲያናግሯቸው ወይም ስለ እነሱ ሲናገሩ የጾታቸውን ማንነት የሚጠቁሙ እንደ አንተ፣ አንቺ፣ እርሱ፣ እርሷ አይነት ተውላጠ ስሞችን ለመጠቀም ወይም ስለ ጾታቸው ማንነት የማይናገሩ ተውላጠ ስሞችን እንደ እናንተ፣ እነርሱ የመሳሰሉትን ነጠላም ቢሆኑ እንኳን እንዲጠቀሙላቸው የሚያሳስቡ ወይም የሚጠይቁ ሰዎች አሉ። ይህ ትንታኔ በእንግሊዝኛው የኬሮላይን ፐርሲቲ ዘገባ ውስጥ የለም። ወደ ዘገባው እንመለስ። ይህ ትራምፕ ኦሃዮ ውስጥ አድርገውት በነበረው የምረጡኝ ዘመቻ ዝግጅት ላይ የተገኙት ታምስ ኢዝቤልን የመሳሰሉ መራጮቻቸው የሚደግፉት አስተሳሰብና አባባል ነው።
ጽንስም አቋረጥን ኤልጂቢቲኪውን ማስወገድን በተመለከተ የሪፐብሊካን አስተሳሰብ መጽሐፍ ቅዱስ ከሚለው ጋር ተመሳሳይ ነው።
ፕሬዚዳንት ባይደን የጾታ ለውጥ፣ ቀዶ ሕክምናና በጾታ ማንነት ላይ የሚሰጡ ትምህርቶችን የሚከለክሉ ወግ አጥባቂ የግዛት ሕጎችን አውግዘዋል። የቀድሞ ፕሬዚዳንት ትራምፕ ደግሞ በምረጡኝ ዘመቻ ዌብሳይታቸው ላይ ይህንን ቃል ገብተዋል።
On day one, I will revoke Joe Biden's cruel policies.
ስልጣን የተረከብኩ ቀን በዚያች ዕለት ይህ የጾታ ማጠናከሪያ እንክብካቤ የሚባል የባይደን ክፉ ፖሊሲን እሰርዛለሁ። ይገርማል። ለልጆች ጉርምስና መከላከያ መስጠትን፣ ገጽታቸው እንዲለወጥ ማድረግንና በመጨረሻም በሕፃናት ላይ ቀዶ ሕክምና ማድረግን የሚያካትት ሂደት ነው እኮ።
ይህ ደግሞ ሪፐብሊካን መራጮች የሚፈልጉት ነባሩ ሪፐብሊካን ፓርቲ ነው ብለዋል የዴሞክራቲክ ፓርቲው ከፍተኛ አማካሪ ብራድ ውድሃውስ።
እነርሱ ጸረ ፍልሰተኛ ናቸው። ጾታውን የቀየረ ሰው ይጠላሉ። የተመሳሳይ ጾታ አፍቃሪዎችን አይወዱም። ትራምፕ ይህንን ያውቃሉ።
እነዚህ መራጮች የዛሬ 4 ዓመት በ2012 ዓ.ም ባይደን ጎራ ያለዩ ግዛቶችን እንዲያሸንፉ አግዘዋል። ግላድ የሚባለው ተሟጋች ቡድን ያደረገው የህዝብ አስተያየት ዳሰሳ ለባይደን ያለው ድጋፍ በተመሳሳይ ሁኔታ ጠንካራ መሆኑንም ያሳያል። ሪፐብሊካን ፓርቲው መብቶቻቸውን ከመገደብ ይልቅ በምጣኔ ሀብቱ ላይ እንዲያተኩሩ የሚበዙቱ ያሳስባሉ። ለኬሮላይን ፐርሲቲ ዘገባ ኤደን ገረመው።
ኤደን ገረመውን ለቀደመው ዘገባ አመሰግናለሁ። አሁን ደግሞ ወደ ሴቶችና ቤተሰብ ዝግጅታችን እንሻገራለን። ኤልሳቤጥ ድንቁ ከአንድ ዓመት ተኩል በፊት በኦሮሚያ ክልል ደቡብ ምዕራብ ዞን ወንጪ ወረዳ በጨቦ የገጠር መንደር ውስጥ በአካባቢው የመጀመሪያ ቤተ መጻሕፍትን ከፍታለች። ኤልሳቤጥ በአዲስ አበባና በሌሎች የክልል ከተሞች ሕፃናት ትምህርት አቋርጠው ለጉልበት ብዝበዛ መዳረጋቸውና ከትምህርት መራቃቸውን እንደሚያሳስባት ትገልጻለች። ይስሐቅ ድንቁ መታሰቢያ ኤልሳቤጥ በሕይወት በሌለው ታላቅ ወንድሟ ስም የከፈተችው ቤተ መጻሕፍትና የሕፃናት መጫወቻ ነው። እያደረገቻቸው ስላሉ እንቅስቃሴዎች ኤደን ገረመው ከኤልሳቤጥና ተጠቃሚ ከሆኑ ሰዎች ጋር ያደረገቻቸው ቆይታዎች በመቀጠል ይቀርባል።
መምህርትና ጋዜጠኛ ኤልሳቤጥ ድንቁ ቤተሰቦቿ ተወልደው ባደጉባት በምዕራብ ኢትዮጵያ ወንጪ ወረዳ በጨቦ መንደር ውስጥ የአባቷ ንብረት በሆነ ስፍራ ላይ ለአካባቢው ሕጻናት ከመጽሐፍት ጋር እንዲተዋወቁ ማድረግ ችላለች።
አዲስ አበባ በብዛት ስታይ ሕጻናት ልጆች ጎዳና ተዳዳሪ ሆነው ታያለች። ተማሪ የነበሩ ልጆች ሰው ቤት ሰራተኛ ሆነው ወይ አንቺ ሰራተኛ ፈልገሽ ደላላ ጋ ስትሄጂ ተማሪዎችን ታያለሽ፣ ህጻናትን ታያለሽ። እና ያ ነገር ሁሌ ልቤን ይነካኛል። አያለሁ፣ ዘመዶች አሉኝ፣ ገጠር ውስጥ ዘመዶች አሉኝ። የሆነ ቦታ ላይ ትምህርታቸው ይገታል፣ ከትምህርት ይልቅ ወደ ስራ ታያለሽ። እና ሁሌ ያ ነገር በጣም ነው የማዝነው። ክፍለ ሀገር ሲሄድ የሆነ ቦታ ሄጅ ያንን ሳይ አዲስ አበባ ውስጥ ያለውን ሁኔታ ሳይ በጣም ነው ማዝነው። እና ሁሌ መቼ ነው ትምህርታቸው የሚቀጥለው? የእኛ አባቶች ገጠር ነው ያደጉት። ተምረው ዩኒቨርሲቲ ደረጃ ድረስ ደርሰው ትልቅ ስራ ሰርተው ለሀገር ያገለገሉ ሰዎች ናቸው። እነሱ ከወጡበት ሀገር ያ ነገር ያ ልምድ ቀርቶ እነዚህ ልጆች አሁን ትምህርታቸው ተቋርጦ በየሀገሩ በማያውቁት ሀገር በባዕድ ሀገር በባዕድ ቤት እየተንከራተቱ ያሉ ልጆችን ምንድን ነው ማድረግ የምንችለው? እኔ አሁን በጣም ሰፊ ነው ኢትዮጵያ፣ ሰፊ ነው። ግን አትሊስት እኔ ሙያዬ መምህርት ነኝ፣ አውቃለሁ ማንበብ ምን ያህል ጥቅም ለልጆች እንዳለው፣ ትምህርት ምን ያህል ጥቅም እንዳለው አውቃለሁ። ግን ያለውን ከፍተኛ ችግር አጠቃልዬ መቅረፍ ባልችል እዛው እናታቸው የትምህርትን ጥቅም አውቃ ልጆቿን ወደ ትምህርት ቤት መላክን የምትቀጥልበት መንገድ ምንድን ነው ማድረግ የምችለው? በቃ ሁሌ ያ ነገር ነበር ውስጥ ያለው።
ኤልሳቤጥ በዚች አነስተኛ የገጠር መንደር ውስጥ ቤተ መጽሐፍትን ለመክፈት ስታልም ሕጻናቱን ለመማረክና ለማበረታታት ከሻይ ቡና ይልቅ የልጆች መጫወቻ መገንባትን ነበር የመረጠችው።
ሌላ ምን ችግር መጣ መሰለሽ? እነዚህ ልጆች መጽሐፍ ምን እንደሆነ አያውቁም። እውነት ለመናገር በጣም ሪሞት የሆነ ቦታ ስለሆነ ትምህርት ቤቶችን ያው ዋናውን የትምህርት ሁኔታ ከመስጠት ውጪ ይሄ ቤተ መጽሐፍት የሚለው ነገር ብዙ አይታወቅም። ልጆች ከትምህርት ቤት ሮጠው ቤተ መጽሐፍት ሳይሆን ወደ ስራ ነው ከዛ። ስለዚህ እነዚህ ልጆች መጽሐፍ መጥተው እንዲያነቡልን ምን እናርግ ተባለ እና በቃ ሻይ እናዘጋጅላቸው፣ ለእናቶቹም እንደዚህ አንዳንድ ነገሮች እያደረግን ልጆቻቸውን ይዘው እንዲመጡ እናርግ ተባለ። እኔ ደግሞ በእውነት እኔ ምንድን ነው አላማዬ መጽሐፍ ብሎ እንዲመጡ ነው የፈለግኩት በቃ። ከዛ በኋላ በፍጹም በምግብማ አናታለላቸውም፣ ይህን አልቀበልም፣ ሌላ ነገር መፈለግ አለብን ብዬ ሳስብ ምንድን ነው መጫወቻ ቦታ የሚባል ነገር የለም። እዛ ቦታ ዥዋዥዌ አይተው አያውቁም። እነዛ ልጆች ሸርተቴ አይተው አያውቁም። በአይኔን ያየሁት እንዴት ሁኔታውን ያ ነገር ስናረገው ያየሁትን ነገር ነው አሁን የምገልጸው። እና
ብቻ እነዛ ልጆች የሚጫወቱባቸው ነገሮች አያቁም፣ አይተው አያቁም። ምክንያቱም ከዛ ቦታ ተነስተው ሄደው አያቁም። ምናልባት አንዳንዶቹ ወይ አዲስ አበባ ወይ ከተማ ላይ ሄደው አይተው ሊሆን ይችላል። እኔ ግን የገጠሙ እንደዛ አይነት ልጆች አልነበሩም። እና ከዛ መጫወቻ እናርግ ተባለ።
ቤተ መጽሐፍቱን ለመክፈት የወላጆቿና የቤተሰቦቿ ሚና ከፍተኛ መሆኑን ገልጻ በተለያዩ ሁኔታዎች ድጋፍ እንዲያደርጉላት ህልሟን ያጋራቻቸው ሰዎች በትውልዱ ላይ ተስፋ መቁረጣቸው ማስተዋሏ እንዳሳሰባትም ገልጻለች።
በእውነት ለመናገር እኔ መምህርት ነኝ፣ የልጆች እናት ነኝ። ኢትዮጵያ ነው የምኖረው። እንኳን የመጫወቻ የምገዛበት ምንም ብር የለኝም። ምንድን ያሰብኩት ሰዎችን ማሳተፍ ፈለው ከቤተሰቦች ውጭ ያሉ ሰዎች እነሱም እንዲሳተፉና ባለቤት ነን ብለው በቃ እንዲያግዙኝ ስራዬን እንዲያደንቁልኝ በቃ ፈለግኩ። እና አንዳንድ ሰዎችን ሳናገር ማንም አልገባው። በእውነት ምንድን በብዛት ያሉኝ ነገር አሁን ያምን የአሁን ልጅ እባክሽ አሁን ላይብረሪ መጥቶ ያነባል ብለሽ በቃ ውስጤን ወደ ታች ዝቅ የሚያደርግ ነገር ነው የነገሩ።
በወንጪ ወረዳ በጨቦ መምንደር የተከፈተው አነስተኛው ቤተ መጽሐፍት ቅዳሜና እሁድ ከገበያና ከቤተ ክርስቲያን መልስ ወላጆች ልጆቻቸውን ወደ ቤተ መጽሐፍቱ እንዲልኩ በመቀስቀስና በማበረታታት እንዲሁም ማህበረሰቡን የቤተ መጽሐፍቱ ጠባቂና ባለቤት በማድረግ ብዙ ልጆች ከመጽሐፍትና ከጨዋታ ጋር እንዲተዋወቁ ማድረግ መቻሉን ኤልሳቤጥ ትገልጻለች። አርሶ አደር ሰለሞን ደስታ የአካባቢው ነዋሪና የቤተ መጽሐፍቱ ቁልፍ ያዥ ናቸው። የልጆቹን የማንበብ ክህሎት ከፍ እያለ በመሄዱ ህጻናቱና የአካባቢው መምህራን ደስተኛ ናቸው ይላሉ።
አስተማሪም ሌላ ነው። ማን ተማሪ አለች። ልጆቹን ይማራሉ፣ ይጫወታሉ። እንደዛ ነው የሚጫወቱት። ደስ ይላሉ የሚጫወቱት። ጨዋታም አለ፣ የሚያንበቡት ሰዓት አለ። እንደዛ ነው ልጆች እዛ ግቢ የምኖሩት። በጣም ትምህርት ቤት ሄዱ። በጣም ማምሮቹ ደስ የሚሉትን በጣም ደስ ይላሉ። እዛ ትምህርት ቤት ሌላ ትምህርት ቤት ሄዱ። ማምራቻችን በጣም እዛ ትምህርት ቤት ሄዱ ስናበቡት በጣም ደስ ነው የሚሉት ማምሮቹ።
ጋዜጠኛና መምህርት ኤልሳቤጥ ድንቁ ከቤተ መጽሐፍቱ ግንባታ በተጨማሪም ሰማያዊ ዣንጥላ የተሰኘች የልጆች መጽሐፍ ደራሲም ናት።
መነሻዬ ምንድን ነው መሰለሽ? በእውነት እናቴ በጣም ዣንጥላ ትወዳለች። ዣንጥላና በቃ ዣንጥላዋን የሚነካባት ሰው አትወድም። እና ሁልጊዜ ትመጣና ወይ ዣንጥላዬ ንፋሱ ገነጣጠለብኝ፣ አቤ ዣንጥላዬ በስብሳለች። እንዲህ ነው እናቶች የሚሉ፣ ዣንጥላዬ በሰበሰ፣ ዣንጥላዬ ተገነጠለ ከፀሐይ ጋር ሁልጊዜ። እና እነዚህ ሶስት ዣንጥላዎች ሰማያዊ ዣንጥላ፣ ቢጫ ዣንጥላና ወይን ጠጅ ዣንጥላ ናቸው። እና ከተፈጥሮ ጋር የሚያደርጉትን እንደ ስታግባባቸው መሀል ገብታ ስታስታርቅ አይነት ታሪክ ያለው ነው። እና ቆንጆ አርጎ የሳለልኝ ጓደኛዬ መካሻ። ከዛ ደግሞ በቤት ውስጥም የረዱኛሉ በማንበብ ይሄ ትክክል ነው ይሄ ትክክል አይደለም እያሉ። መጨረሻ ላይ እንግዲህ ህልሜ እውን ሆኖ ተታተመልኝ ማለት ነው።
ኤልሳቤጥ ድንቁ ቤተ መጽሐፍቱ በቤተሰቦቿ ድጋፍና በራሷ ወጪ ቢቋቋምም በቀጣይ ተጨማሪ የአማርኛ የእንግሊዝኛና የአፋን ኦሮሞ ቋንቋ መጽሐፍቶች እንደሚያስፈልጉትም ገልጻ በጎ ፈቃደኞች እንዲተባበሩ ጥሪ አድርጋለች። ከዚህ በተጨማሪም ይህ የገጠር ቤተ መጽሐፍት ልማት በሌሎች የሀገሪቱ ክፍሎች እንደሚቀጥልም ህልሟን አጋርታኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት። በመቀጠል አስማማዋይ ነው ዩናይትድ ስቴትስ ውስጥ በትምህርት ላይ የሚገኙ የውጭ ሀገራት ተማሪዎችን የተመለከተ መሰናዶ አሰናድቷል።
ባለፈው ዓመት ወደ 6,000 የሚጠጉ የውጭ ሀገር ተወላጅ ተማሪዎች ኮሎራዶ በሚገኙ የመንግስትና ከመንግስት የገንዘብ ድጋፍ የሚያገኙት ቻርተር ትምህርት ቤቶች መመዝገባቸውን የግዛቲቱ ባለሥልጣናት ተናግረዋል። ዴንቨር የሚገኘው ኮሎራዶ ሄሪቴጅ ሃይትስ አካዳሚ ከአንድ ሶስተኛ በላይ የሚሆኑት ተማሪዎች የውጭ ሀገር ተወላጆች ናቸው። ናታሊያ ሚለር ፎር የትምህርት ቤቱ ርዕሰ መምህር ናቸው።
ما
ማንኛውም ወደ አሜሪካ የመጣ ያለ ህጋዊ ፈቃድ የሚኖርም ይሁን የመኖሪያ ፈቃድ ግሪን ካርድ ያለው ወይም የአሜሪካ ዜግነትን የተቀበለ የውጭ ሀገር ተወላጅ አሜሪካ ውስጥ እያንዳንዱ ልጅ ነጻ ትምህርት የማግኘት መብት አለው።
የናታሊያ ሚለር ትምህርት ቤት ተማሪዎችን ለማላመድ የሚረዳ ተጨማሪ የገንዘብ ድጋፍ ከግዛቲቱ ይቀበላል። በዚህ ትምህርት ቤት ከሱዳን የመጣውን ፋሩቅ አዳምን ጨምሮ ከ23 ሀገራት የመጡ ተማሪዎች ይማራሉ።
My best friend, he's from Ethiopia. And then I learned that Ethiopia and my country Sudan have a lot in common.
የቅርብ ጓደኛዬ ኢትዮጵያዊ ነው። ከሱ ኢትዮጵያና አገሬ ሱዳን ብዙ የሚያመሳስላቸው ነገር እንዳለ ተረዳሁ። እኔ ከአሜሪካ የምወደው የዲሞክራሲ ስርዓቷን በነጻነት ለመኖር መቻላችንን የምናገር ነጻነቱ የሃይማኖት ነጻነቱ ያስደስተኛል።
ሶያን አብታሙ ከኢትዮጵያ ናት።
I think it's important to meet people from other countries because like it's nice to have a background on different
እንደሚመስለኝ ከሌሎች ሀገራት የመጡ ሰዎች ጋር መገናኘቱ ይጠቅማል። ምክንያቱም ስለሌሎች ሀገሮች ማወቅ ጥሩ ነው። ምክንያቱም ስለሌላው አካባቢ ምንም ሳታውቅ ወደ ተለያየ የዓለም አካባቢ ልትሄድ አትችልም። ስለዚህ ስለሰዎች አመለካከትም ይሁን ስለሁሉም ነገር መረዳት ጥሩ ነገር ነው።
ዩክሬናዊቷ እናት ኤሪና ቫታውሎቭ ደግሞ አብዛኞቹ ውጭ ሀገር ተወላጅ የሆኑ ቤተሰቦች ልጆቻቸው እንግሊዝኛ ቋንቋ ባለመቻላቸው ዝቅ ተደርገው ይታያሉ በሚል እንደሚጨነቁ ትናገራለች።
This school has a lot of immigrants like from newly coming families like from different backgrounds.
በዚህ ትምህርት ቤት የተለያየ አስተዳደግ ያላቸው አዲስ የመጡ በርካታ ተማሪዎች ይማራሉ እና ሁሉም ልጆች አብረው ይጫወታሉ።
የትምህርት ቤቱ ርዕሰ መምህር ናታሊያ ሚለር ፎሬስት ከምስራቅ አውሮፓ፣ ህንድና አፍሪካ ከመጡ አስተማሪዎች ጋር በመሆን ለሁሉም ተማሪዎቻቸው ምቹ ሁኔታ እንዲኖር ይሰራሉ። አሜሪካውያኑ ተማሪዎች ከሌላ ሀገር ለመጡ የክፍል ጓደኞቻቸው በሚያደርጉት እርዳታም እንደሚኮሩ ይናገራሉ። ተማሪ ሪቸል ዋሽንግተን እንደምትለው የውጭ ሀገር ተወላጅ ተማሪዎች የትምህርት ልምዱን አሻሽለውታል።
A few of my friends they're some of them have immigrated, some of them are just like kind of from different countries.
ከሌለ ሀገር የመጡ ጥቂት ጓደኞች አሉኝ። ከተለያየ ሀገራቶች የመጡ ናቸው። ከሜክሲኮ የመጣሽች አውቃለሁ። ጥቂት የስፓኝ ቋንቋ አስተምራኛለች።
ተጨማሪ ተማሪዎች መቀበል ማለት ተጨማሪ ወጪ ማለት ነው። በዚህ ትምህርት ዓመት የዴንቨር ትምህርት ቤቶች ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር በ90% የሚበልጥ ቁጥር ያላቸውን ተማሪዎች መመዝገባቸውን ትምህርት ቤቶቹ አስታውቋል። በመሆኑም በሚቀጥለው ዓመት ከግዛቲቱ ተጨማሪ የገንዘብ ድጋፍ ማስፈለጉ አይቀርም።
አስማማውን አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ዩናይትድ ስቴትስ ይመለሳናል። በመላ አሜሪካ የሚኖሩ ትውልድ ኢትዮጵያን የዓመት ዓመት መገናኛ ሆኖ የቆየው የሰሜን አሜሪካ ኢትዮጵያን ስፖርት ፌዴሬሽን ፌስቲቫል ከቀናት በኋላ ይጀምራል ተብሎ ይጠበቃል። ከስፖርታዊ ፍክክር ባሻገር ኢትዮጵያን ባህላቸውና ማንነታቸውን የሚያሳዩበት የሥራና የማኅበራዊ ትስስር የሚፈጥሩበት መድረክ ሆኖ ቆይቷል ፌስቲቫሉ። የዘንድሮውን ፌስቲቫል የምታስተናግደው ከተማ አትላንታ ናት። በዚያ ያለውን ቅድመ ዝግጅት ብሎም በፌስቲቫሉ ውስጥ የወጣቶችን ተሳትፎ በተመለከተ ሐሳብ የሚያጋሩን እንግዳ ጋብዘናል። እንግዳችን የፌዴሬሽኑ የሕዝብ ግንኙነት ኃላፊ አቶ ያሬድ ነጋሽ ናቸው። አስቀድመው ስለ አሰናጁ ከተማና የዋዜማ ቅድመ ዝግጅት ይነግሩናል።
አትላንታ ከተማ የሚኖረው የኢትዮጵያ ማህበረሰብ ቁጥሩ ራሱ ከፍ ያለ ነው። አትላንታ ደግሞ ከዋሽንግተን ዲሲ እና አካባቢው በመኪና በመንዳትም ለመሄድ በአውሮፕላን ለመብረርም 2 ሰዓት የማይሞላ ቅርበት ያለው ቦታ ስለሆነ ከዳላስም አካባቢ ለመምጣት የሚፈልጉ ከኖርዝ ካሮላይናም ሳውት ካሮላይናም ያሉ ኢትዮጵያኖች በቅርበት በመኪና በመንዳት እንኳን መምጣት የሚችሉ ብዙ ኢትዮጵያኖች በአትላንታ ዙሪያ ይገኛሉ እና የዘንድሮ ዝግጅት ኢትዮጵያዊነት ደምቆ የሚታይበት ይሆናል ብለን እናምናለን። በዛም መንገድ ነው እኛ ዝግጅታችን እያካሄድን ያለ ነው። በእኛ በኩል ዝግጅቱ በጥሩ እየሄደ ነው። ነገሮች መስመር እየያዙልን ነው። ታዳሚዎቻችን ከጁን 29 እስከ ጁላይ 6 እረፍት ጊዜያቸውን በአትላንታ ከተማ ያደርጋሉ ብለን እናምናለን።
4 10 ዓመታትን ያለፈ በብዙ ትውልድ ኢትዮጵያውያን ህይወት ውስጥም ትልቅ አሻራ ያስቀመጠ ፌስቲቫልና ዝግጅት እንደሆነ ይታወቃል። እንደው ትውልድ ኢትዮጵያውያንን በማስተሳሰር በሌሎች ተያያዥ ጉዳዮች ይህ ፌስቲቫል የነበረው ፋይዳ የነበረው ጠቀሜታ ምን ይመስላል ባጭሩ ሲቃኝ?
ሲ ፌዴሬሽን ዋና መፈክሩ እግር ኳሱን ምክንያት በማድረግ ኢትዮጵያኖችን ማሰባሰብ ላለፉት 40 ዓመታት ከኮቪድ ውጭ ያለማቋረጥ ሲካሄድ የነበረ ነው። እንግዲህ ዘንድሮ 41ኛውን ልናከብር ነው። 41ኛ ነው ስንል ዝም ብሎ አይደለም ቁጥሩን የምንጠራው፣ በጣም የምንኮራበት ነው። ይህን የምንኮራበት ምንድነው? ላለፉት 41 ዓመታት ኢትዮጵያኖችን ያለማቋረጥ እያሰባሰበ ያለ ብቸኛ ተቋም ይህ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ነው። እንግዲህ በፊት በእድሜያቸው ተለጣሉ ኢትዮጵያኖች ነበር የሚሰባሰቡት። የሆነ ሰዓት ላይ ወጣቶች በጣም ወደ ሜዳው የመምጣት ሁኔታ ረት ብሎ ነበር። አሁን ደግሞ ወጣቱ ትውልድ ወይም ሁለተኛው ትውልድ በጣም የመጣ የሚሳተፍበት ኳስ ተጫዋቾቹ ራሳቸው በጣም ወጣቶች ናቸው። ይህ ደግሞ የሚቀጥለው ትውልድ ምን ያህል ፌዴሬሽን ውስጥ ራሱን አስገብቶ
እየተጠቀመ እየተገለገለ እንደሆነ ያሳያል። እኛም ደግሞ ደስታም ስኬትም ብለን አንድ መስፈርት የምናየው የሚቀጥለው አዲሱ ትውልድ ሲመጣ ስታየው ሲንቀሳቀስ በሜዳው በሚያደርጉ ጨዋታ በሜዳው ዙሪያ በሚደረጉት እንቅስቃሴዎች ውስጥ ወጣቱ ትውልድ ወደ ሜዳ ምን ያህል እየመጣ እንዳለ ስታየው ይህ የስፖርት ፌዴሬሽን ሚናውን እየተጫወተ ነው ብለን እናምናለን።
እንግዲህ እንደሚታወቀው 40 ዓመትን ያሳለፈ ተቋም እንደመሆኑ በበላይነት ለአመታት የሚያስተዳደሩ ሰዎችም እድሜያቸው እየገፋ መምጣቱ አይቀሬ ነውና የእነሱን ኃላፊነት በመረከብ የመድረኩን ደግሞ የእርስ በርስ መታወቂያነቱን የበለጠ ለማጠናከር የወጣቶችን ተሳትፎ በምን መንገድ ለመጨመር አስባችኋል?
እያንዳንድ ወጣት በአካባቢ ባለው ቡድን ውስጥ በመሳተፍ ወጣት ሳይሆን ማንኛውም ሰው መጥቶ መሳተፍ ይችላል። በተለይ ወጣቶች ደግሞ አዳዲስ ሀሳብ፣ አዳዲስ አስተያየቶችን ይዘው የሚመጡ ትውልድ ስለሆኑ እነሱም በአካባቢያቸው ወዳለ ቡድን በመሄድ ተጫዋችም ከሆኑ በተጫዋችነት
መረከብ የመድረኩን ደግሞ የእርስ በርስ መታወቂያነቱን የበለጠ ለማጠናከር የወጣቶችን ተሳትፎ በምን መንገድ ለመጨመር አስባችኋል?
እያንዳንድ ወጣት በአካባቢው ባለው ቡድን ውስጥ በመሳተፍ ወጣትም ሳይሆን ማንኛውም ሰው መጥቶ መሳተፍ ይችላል። በተለይ ወጣቶች ደግሞ አዳዲስ ሀሳብ፣ አዳዲስ አስተያየቶችን ይዘው የሚመጡ ትውልድ ስለሆኑ እነሱም በአካባቢያቸው ወዳለ ቡድን በመሄድ ተጫዋችም ከሆኑ በተጫዋችነት እንደዚሁም ደግሞ በአባልነትም በቡድኖች መቀላቀል ይችላሉ። ቡድኖች እንግዲህ እነሱን አስተሳሰብ አስተያየታቸውን አይተው ሲፈልጓቸው ይጠቅማሉ ሲሉ ደግሞ ወደ ፌዴሬሽኑ እያቀረቧቸው ይመጣሉ። በቲም ተወካይነት አንድ ቡድን ወክለው በመምጣት በቦርድ አባልነት ወደ ስብሰባ ይመጣሉ ማለት ነው። አንድ የቦርድ አባል 2 ዓመት ከተሰበሰበ በኋላ ወደ አስተዳደር ውስጥ ለመግባት መስፈርቱን ያሟላል ማለት ነው። 2 ዓመት የፌዴሬሽኑ ቦርድ አባል ሆኖ ማገልገል አለበት። ወጣቶቹን በብዛት እያሳተፍን ነው። ከዛ በተጨማሪ በሜዳ አካባቢ በሚደረጉ የተለያዩ ቬንደሮች ይመጣሉ። እነ ቬንደሮች ከምግብ ከሚሸጠው በተጨማሪ ሸቀጣሸቀጦችን የሚሸጡ አሉ። ከዛም በተጨማሪ ደግሞ ሌላ መስሪያ ቤቶችን የሚያስተዋውቁ ይዘው የሚመጡ አሉ እና ያ ደግሞ ለወጣቱ እድልን ይከፍታል፣ ስራም እድልን ይከፍታል። ኔትወርክ በተለይ ደግሞ ኔትወርክን ማስፋት ትልቅ እድል ይሄ ነው። ምክንያቱም ብዙ ኢትዮጵያውያኖች ልታገኝ በአንድ ቦታ ልታገኝ የምትችልበት ኢቨንት ቢኖር የእግር ኳስ ዝግጅት ነው እና ትልቅ ኔትወርኪንግ ነው። ኔትወርኪንግ ደግሞ ከምንም በላይ አስፈላጊ ነው። በተለይ ለዚህ ሀገር ለወጣቱ ራሳቸውን ለማሳደግ ሊጠቀሙበት የሚችለው ኔትወርኪንግ ነው እና እዛ ላይ በመሳተፍ በተለያዩ ነገሮች በኢንተርንሺፕም በስኮላርሺፕም የተለያዩ እድሎችን ማግኘት ይችላሉ እና በዛ ረገድ ጥሩ እንቅስቃሴዎችን እያደረግን ነው። በስኮላርሺፕ ራሱ ከአትላንታ ከተማ አሁን ኢንተርናል ኦዲተራችን የሆነው አቶ ዳግም ለብዙ ተጫዋቾች የስኮላርሺፕን በማመቻቸት እድሎችን የከፈተ ወጣት ነው። እሱ ራሱ ተጫዋች የነበረ ለሌሎችም ስኮላርሽፕን እያስገኘ ያለ ወጣት ነው እና በዛ ረገድም ወጣቱ ተጠቃሚ ይሆናል ማለት ነው።
ሌላው ፌዴሬሽኑ የሚታወቀው በሀገር ቤት ለሚደርሱ ሰው ሰራሽም ሆነ የተፈጥሮ አደጋዎች የሚሆኑ ድጋፎችን፣ የረድኤት ተግባራትን በማከናወን ነው። ጎን ለጎን የሰብአዊ ተግባራት ውስጥ ተሳታፊ የሆኑ ተቋማትን ስፍራና ድጋፍ እንዲያገኙ የማድረግ አሰራርም አላችሁ። ይሄ አሰራራችሁ ዘንድሮ ላይስ በምን ደረጃ ላይ ደርሰዋል?
ኢትዮጵያ ነበርኩኝ ከመጣሁ ገና 15 ቀኔ ነው። ኢትዮጵያ በነበርኩበት ጊዜ ቶቢኒያም የመቄዶኒያ መስራች ጥሪ አስተላልፎልን መቄዶኒያን ሄጄ እንድጎበኝ ጋብዞ የነበርና በጣም ልብ የሚነካ መልካምን ስራ የሚሰራ ሰው ነው። ማንኛውም ሰው ወደ ኢትዮጵያ በሚሄድበት ጊዜ መቄዶኒያን ሄዶ ቢጎበኝ የሚል መንፈስ ጊዜ ነው ከዚያ ወጣሁት። ማንኛውም ዘንድሮ ከመቄዶኒያ በጎ አድራጎት ድርጅት ጋር በመተባበር እነሱ መድረኩን በማመቻቸት በእግር ኳሱ ላይ በመገኘት ስለ መቄዶኒያ እንዲያስተዋውቁ፣ ስለ መቄዶኒያ ለሚሰሩት ስራ ድጋፍን ለመጠየቅ በዛ መስፈርት ከመቄዶኒያ ጋር እንደዚሁም ከመሰረት በጎ አድራጎት ድርጅት ጋር ከእነሱ ጋር በመተባበር ዘንድሮ እነሱን የበጎ አድራጎቶች ወደፊት በማጉላት ይዘን እንቀርባለን እና በዛ ረገድ ያው ራሳቸውም ድንኳን ይዘው መጥተው የሚሳተፉም አሉ። እኛም ደግሞ እንደዚሁ በተመራጭነት የምናሳትፋቸውም አሉ። ከዛ በተጨማሪ ደግሞ ሌሎች የጠየቁ አሉ። በጣም እኔ ከአሁን በፊት በበጎ አድራጎት ስራ በነበርኩበት ውስጥ የተሳተፍኩባት ፕሮግራም አለ። እነሱም እንመጣለን ብለዋል። ብርቄ የሚባል ባሊ የተዘጋጀ ነው። ይህ ባሊ ለሴቶች ለእህቶቻችን የንጽህና እቃ ነው እና በጣም በተለይ በገጠር በክፍለ ሀገር ላሉ በወራዊ በሚመደርስባቸው ጊዜ በንጽህና ምክንያት እየተገፉ እንዳይቀሩ ለእነኝህ ተማሪዎች እንዳይስተጓጎሉ ሴቶች እህቶቻችን ከማህበረሰቡ ገለልተኛ እንዳይደረጉ ለእነሱ የሚበረከት ባሊ ነች እና እዛ ባሊ ውስጥ ብዙ ነገርን ያሟላ የንጽህና እቃዎችን የያዘ ነው። እነሱም መጥተው መሳተፍ እንደሚፈልጉ ደብዳቤ ጽፈውልናል። በተቻለ መጠን እኛም ሀገራችን ላይ አሻራችንን የምንጥልበት አሻራቸውን የጣሉትን ደግሞ ደግፈን እነሱም ማህበረሰቡን የሚጠቅሙበትን ድሎች በዚሁ መንገድ እያመቻቸን ነው።
እጅግ በጣም አመሰግናለሁ አቶ ያሬድ ነጋሽ፣ በሰሜን አሜሪካ የኢትዮጵያን የስፖርት እና የባህል ፌዴሬሽን የህዝብ ግንኙነት ኃላፊ ነዎት። 41ኛውን የሰሜን አሜሪካ የስፖርት ፌዴሬሽን ፌስቲቫልን አስመልክተው ለሰጡን ሀሳብ፣ ላጋሩን ነገር ሁሉ በጣም አመስጋኝ ነኝ።
በድጋሚ አቶ ሀብታሙ እጅግ አድርጌ አመሰግናለሁ። በቪኦኤም እጅግ አድርጌ አመሰግናለሁ ይህን እድል ስለሰጣችሁን።
የተከበራችሁ አድማጮቻችንና ተመልካቾቻችን የምሽቱ ዝግጅቶቻችን በዚሁ ተጠናቀዋል። የነገ ሰው ይበለን። ሳስተናግዳችሁ ያመሸው ሀብታሙ ስዩም ነኝ። ዋና አዘጋጃችን ጽዮን ግርማ፣ አቀናባሪያችን ደግሞ ብርሃን ኃይሉ። መልካም ምሽት። Thank you.